ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በከመጽሐፍት ዓለም ፕሮግራማችን በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከኛ ልጆች ጋር ትረካ ክፍል 3 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። የኢትዮጵያ ጉብኝታቸውን ያጠናቀቁት የተባበሩት መንግስታት ድርጅት የሰብአዊ መብት ተቋም ኮሚሽነር ዛይድ ራይ አል ሁሴን ሐሙስ ሚያዝያ 26 ቀን በሰጡት ጋዜጣዊ መግለጫ የተባበሩት መንግስታት ድርጅት አባላት ህዝባዊ አመጽ በተካሄደባቸው አካባቢዎች እንዳይንቀሳቀሱ በአገዛዙ የተከለከሉ መሆናቸውን ገልጸዋል። ኮሚሽነሩ በርካታ ሰዎች ያለፍትህ መታሰራቸው ያሳሰባቸው መሆኑን ገልጸው ብዙዎቹ የተወነጀሉት መሰረት በሌለው ክስ ነው ብለዋል። በየቦታው አገዛዙ ያካሄደው ፍጅት ነጻና ገለልተኛ በሆነ ዓለም አቀፋዊ ተቋም እንዲጣራ የተባበሩት መንግስታት ድርጅት ያቀረበውን ጥያቄ አገዛዙ ውድቅ ማድረጉን አስታውሰው አሁንም ሰራተኞች ወደ ቦታው እንዲሄዱ አገዛዙ መፍቀድ አለበት ብለዋል። ኮሚሽነሩ አፋኝ የሆነውን የሽብርተኛ ህግ አውግዘው የወያኔ አገዛዝ ጋዜጠኞችና ብሎገርስን የፖለቲካ ድርጅቶች አባላትን ለማሰር ለሽፋን የሚጠቀምበት ነው ካሉ በኋላ መሻሻልና መለወጥ አለበት የሚል መልእክት አስተላልፈዋል። የታሰሩት እስረኞች በአስቸኳይ እንዲፈቱና አገዛዙ የፖለቲካውን ይዘት እንዲያሻሽልም ጠይቀዋል። ላለፉት ዓመታት የወያኔ አገዛዝ የሀገሪቱን ኢኮኖሚ በጥምር አሃዝ ማደጉን በተደጋጋሚ ሲያላዝን የቆየ ቢሆንም በአሁኑ ወቅት ሀገሪቱ በብዙ መለኪያዎች በጣም ወደኋላ የቀረች መሆኗን አንድ ጥናት አጋልጧል። ተገኘ ለተባለው እድገት የሀብት ምንጩ የውጭ እርዳታና ከውጭ ሀገር በሚገኝ ብድር መሆኑን ጥናቱ ጠቅሶ እነዚህ እየቀነሱ ሲመጡ ችግር ሊያጋጥም እንደሚችልም አብራርቷል። ጥናቱ በተጨማሪ ይፋ ባደረገው መረጃ መሰረት በፈረንጆቹ አቆጣጠር 2016 አገሪቱ ንጹህ ውሃ በማግኘት በኩል ከ186 አገሮች 174ኛ ሆና መመደቧ ለዜጎቿ መልካም የመጸዳጃ አገልግሎት በመስጠት በኩል 161ኛውን ደረጃ መያዟ ምን ያህል ኋላ ቀር መሆኗን ያሳያል ብሏል። በትምህርት ደረጃም ኋላ ከቀሩት የዓለም አገሮች ውስጥ አንዷ መሆኑ የተገለጸ ሲሆን ትምህርት ከጀመሩ ህፃናት መካከል ግማሽ የሚሆኑት 8ኛ ክፍልን እንኳን እንደማይጨርሱ ጠቁሟል። በእርሻ ምርታማነት ከ186 አገሮች መካከል 154ኛ ቦታ ላይ መመደቧ የተገለጸ ሲሆን ይህም በአየር ጠባይ መለዋወጥ ሆነ በሌላ ምክንያት የምግብ እጥረት አስጊ ከሆኑባቸው ቦታዎች መካከል አንዷ ሆና እንድትመደብ አድርጓታል ብሏል። በአጠቃላይ ለተባበሩት መንግስታት ድርጅት የህብረተሰብ የእድገት መለኪያ ከ186 አገሮች መካከል 174ኛ መሆኗ ከዚህ በፊት የተገለጸ ሲሆን ከ25 እስከ 30 ሚሊዮን የሚሆን ህዝቧም የመጨረሻ መናጢ ደሃ መሆኑ መገለጹ ይታወሳል። 400 ሚሊዮን ብር የወጣበትና አገዛዙ ከውጭ አስመጣው ማዳበሪያ አርሶ አደሮች ለመውሰድ ፈቃደኛ ባለመሆናቸው ምክንያት ተከማችቶ የሚገኝ መሆኑን የዜና ምንጮች ገልጸዋል። ያገዛዙ ባለስልጣኖች አርሶ አደሮችን ሳይማክሩ በማናለብኝነት በባንክ ብድር ያስመጡት ማዳበሪያ በመጋዘን ተጥሎ ያለ ሲሆን ወሳጅ በመጥፋቱ ምክንያት ማዳበሪያውን ያስመጣው ያገዛዙ ክፍል የመጋዘን ኪራይና የባንክ ወለድ እየገፈገፈ ነው ተብሏል። አርሶ አደሮች ማዳበሪያውን ለመግዛት ፈቃደኛ ያልሆኑት ማዳበሪያው ከአፈር ጋር አይስማማም በማለት ነው። ባለፉት ዓመታት ለምርታማነት ጠቃሚ ያልሆነና አፈሩን የሚያበላሽ ማዳበሪያ ከውጭ እያስመጡ ለህዝቡ በግዴታ በመሸጥ ከፍተኛ ዝርፊያ ሲያካሂዱ የነበሩ ድርጅቶች አርሶ አደሩን በማስገደድ ሸጠው ትርፍ ያጋብሱ እንደነበር የሚታወቅ ሲሆን ከተካሄደው የህዝብ አመጽ በኋላ የህዝቡ እምቢተኛነት እየጨመረ በመሄዱ ለመሸጥ አለመቻላቸውን ለማወቅ ተችሏል። የዓለም አቀፉ የቀይ መስቀል ማህበርና የኢትዮጵያ ቀይ መስቀል ድርቅ ባጠቃቸው አካባቢዎች ለሚኖሩ ቤተሰቦች የከብት መኖ እያከፋፈሉ መሆናቸውን ገለጹ። 1800 ለሚሆኑ ቤተሰቦች 43000 እስር መኖ የታደለ ሲሆን ይህም ለሚቀጥሉት 2 ወራት የቀንድ ከብቶችንና ሌሎች እንስሳትን የሚመግብ መሆኑ ታውቋል። ለእያንዳንዱ ቤተሰብ በሳምንት 3 እስር መኖ የሚሰጥ ሲሆን ይህም ለሁለት የቀንድ ከብቶች ወይም 12 ለሚሆኑ የቤት እንስሳት በቂ መሆኑ ተገልጿል።
ግብጽ 24 ራፋኤል የተባሉ ተዋጊ አውሮፕላኖችን ከፈረንሳይ ከገዛች ወዲህ 1500 ኪሎ ሜትር ርቀት ካለ ቦታ ላይ ያባይን ግድብ ልታጠቃ እንደምትችል ሜሞ ሚድል ኢስት ሞኒተር የተባለ ጋዜጣ አርብ ሚያዝያ 27 ቀን ባሰፈረው አምዱ ላይ ገልጿል። ጋዜጣው በተጨማሪም የወያኔ አገዛዝና የሱዳን መንግስት ህገወጥ ዝውውርና የኮንትሮባንድ እቃዎችን ለመቆጣጠር ነው በሚል በቅርቡ በወሰን አካባቢ የጋራ ስምሪት ያደረጉ መሆናቸውን ገልጾ ዋናው ዓላማው ግብጽ በአባይ ላይ ለማካሄድ ላቀደችው ጥቃት የጋራ መከላከያ ለመፍጠር ነው ብሏል። ሐሙስ ሚያዝያ 26 ቀን በሶማሊያ ከተሰማራው ወታደራዊ ቡድን ውስጥ አንድ የአሜሪካ ወታደር የተገደለ መሆኑንና ሌሎች ሁለት ወታደሮች የቆሰሉ መሆናቸው ታውቋል። አሜሪካኖች ተሰላም አስከባሪ ኃይሎች የምክርና የእርዳታ ሰጪ ተግባር ላይ የተሰማሩ ሲሆን አደጋው የደረሰው ከሞቃዲሾ 64 ኪሎ ሜትር ላይ በመትገኘው ባሪ በመትባል ቦታ ከአልሽባብ ኃይሎች ጋር በተካሄደ የተኩስ ልውውጥ ነው ተብሏል። አሜሪካ የአልሽባብን ኃይል በሰው አልባ መንኮራኩር አማካይነት ሲያጠቃ መቆየቱ የሚታወቅ ሲሆን ወታደሮቹ በአማካሪነትና በእርዳታ ሰጪነት ሚና በአካል የገቡት በቅርቡ በትራምፕ አስተዳደር ትዕዛዝ መሆኑም ይታወቃል። ሐሙስ ሚያዝያ 26 ቀን የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ለጋዜጠኞች በሰጡት መግለጫ በቅርቡ ቦዶክ በተባለችው ከተማ ከወታደሮች ጥቃት አምልጠው አቢሮላ ወደ ተባለች ከተማ የመጡ የሸሌሌ ጎሳ አባላት በመንግስት ወታደሮች ጥቃት ከፍተኛ የሰብአዊ መብት ጥሰት ሊደርስባቸው የሚችል መሆኑን ገልጸዋል። የተባበሩት መንግስታት ድርጅት ኮሚሽነር በተጨማሪ በሁለቱ በኩል ያሉ የተጻራሪ ወታደራዊ ኃይል መሪዎች ለሰላማዊ ሰዎች ያላቸው አክብሮትና እንክብካቤ አነስተኛ በመሆኑ ዜጎች አደጋ ላይ ወድቀዋል ብለዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 3 ምዕራፍ 4 ሪቮው ትንሳኤ እንደተለመደው ምሳ በላንና ቡናችንን ጠጣን። ለጠይቀው የፈለኩት ስለ እድገት በህብረት ትዝታው ነበር። እሱ ግን ከሌላ መንደርደሪያ ጀመረብኝ። ዘመቻው ከመጀመሩ በፊት መስከረም 2 ቀን 1967 ዓመተ ምህረት ጃንሆይ ከስልጣን ወረዱ። ሰፈሬ ኦሊምፒያ ለቤተ መንግስት ቅርብ ስለነበር ጃንሆይን በቮልስ መኪና ከቤተ መንግስት ሲያስወጧቸው ባይኔ አይቻለሁ። በርካታ ሰው ተሰብስቦ ነበር። የተወሰኑትም ሌባ ሌባ ይሏቸው ነበር። ቀሪው ሰው ደንግጦ በዝምታ ሁኔታውን ይከታተላል። ለምን እንደሆነ ባላውቅም እኔም በጣም ደንግጬ ነበር። ለምን ደነገጥክ? እንጃ ጃንሆይን በዚያ ሁኔታ ማሰብ የሚቻል አልነበረም። በዚያን ዕለት እንደ አንዳንዶቹ እሳቸውን ሌባ ለማለት የሚያስችል ድፍረትም ሆነ ሰብእና አልነበረኝም። ለመመለክ የቀረቡ እጅግ በጣም የተከበሩና የሚፈሩ ንጉስ ነበሩ። ጃንሆይን ከስልጣን ሲወርዱ አልጨፈርክማ? አያንተ ነገር ያኔኮ ሰው ብቻ አይደለም አየሩ ሁሉ ፖለቲካ ፖለቲካ ነው የሚሸተው። የምትተነፍሰውም ፖለቲካ ነው። ለነገሩ ጃንሆይን እንደ ተራ ሰው ሽማግሌ ፊውዳል ምናምን የምትላቸው አይደሉም። ኢትዮጵያን በዘመኑ በነበረው እድገት እንድትጓዝ ያደረጉ፣ ትምህርት ያስፋፉ፣ አገራችንን በዓለም ስምና ክብር እንዲኖራት ያደረጉ ናቸው። ያም ሆኖ በጊዜ ብዛት ህብረተሰቡ ቀድሟቸው ሄደ። ገና አልጋወራሽ እያሉ አውሮፓን የጎበኙ ንጉስ ቢያንስ የመሬት ስርዓቱን መቀየር አቃታቸው። የእንግሊዞች ዘውድ እንዴት አድርጎ የእንግሊዝን አብዮት ሸውዶ እስካሁን ድረስ እንደኖረ ማየት አልፈለጉም። ጃንሆይ ዙፋናቸውን የሚተካ ልጅ የልጅ ልጅ እንኳ ሳያዘጋጁ ነው የተቀመጡት። አንዱንም ልጃቸውን ለስርዓታቸው እያደረጉ ስላስተዳደር አላስተማሩም። ወደ አደባባይ ያወጡ አላስተዋወቁም። ከህዝቡ ጋር እንዲዋሃድና ለህዝቡ ፍቅር እንዲያሳይ አላደረጉም። አንዳንዴ ሳስበው ንግስና በሳቸው እንዲያበቃ የፈለጉ ይመስላል። ግን ደግሞ የንጉስ ስርዓት እንዲቀየር የሰሩት ስራም የለም። ትንሽ ግር የሚል ነገር ነው። በአውሮፓ ከ200 ዓመት በፊት የቀረ የመሬት ስርዓት ኢትዮጵያ ውስጥ እስከ 1966 ድረስ እንዲቀጥል መፈለግ ለምን እንደሆነ አይገባኝም። የባለስልጣኖቻቸውን ምክር ለምን እንዳልሰሙም ግር የሚል ነገር ነው። ታዲያ ወጣቱ ያንን ስርዓት ለመቀየር መነሳቱ ምንም አይገርምም። የሚገርመው ተማሪው አርፎ ቢቀመጥ ነበር። የነ መንግስቱ ንዋይ መፈንቅለ መንግስት ሙከራ ጥሩ ማስጠንቀቂያ ነበር። አለመታደል ሆኖ ጃንሆይን አልታያቸውም። አብዮቱ እኮ መፈንዳት አልፈለገም። አምጦ ቢያቅተው ነው ራሱ የፈነዳው። ቢያንስ የመሬት ስሪቱ ቢስተካከል ኖሮ ያ ሁሉ ደም ያፋሰሰ አብዮት አይፈጠርም ነበር የሚል ግምት አለኝ። አብዮቱን ማንም ሊያስቆመው አይችልም ነበር። በየሄድክበት የህዝብ ስብሰባ ነው፣ ትምህርት ቤት ስብሰባ ነው፣ መስሪያ ቤት ስብሰባ ነው፣ መንገዱ ሁሉ ሰላማዊ ሰልፍ ነው፣ ሳር ቅጠሉ የመብት ጥያቄ ማንሳት ነው፣ ሕፃን አዋቂው ፖለቲከኛ ነው፣ ወረቀት እንደ ጉድ ይበተናል። አብዮት ማለት እንደዚያ ነው ማለት ነው። ሁኔታዎች ከሰዎች ቁጥጥር ውጭ ሲሆኑ የሰው ቀልብ ሁሉ ወደዚያው ይሆናል። በተለይ ወጣት ለነበሩ የዚያን ጊዜ ልጆች እንዲያው ናቸው። የአብዮቱ ሙቀት አግሏቸዋል። በእነዚያ ወራት መሽቶ መንጋቱ በጉጉት ነበር የሚጠበቀው። ትንሽ ትልቁ ስራም ባይኖረው አደባባይ ይወጣል። ቢያንስ አንድ ሰላማዊ ሰልፍ አይጠፋም። እዚህም እዚያም የፖለቲካ ክርክር ነው፣ ውይይት ነው። የመድረክ ክርክር ካላጋጠመ በየቀኑ 2 3 4 የሚበተኑ ወረቀቶችን ይዘህ እቤት ትመጣለህ። በአዲስ አበባ ዩኒቨርሲቲ ይደረግ የነበረው ስብሰባና ውይይት ወጣቱ ምን ያህል ስለ ሀገሩ ያስብ እንደነበርና ያገባኛል ይል እንደነበር የሚያሳይህ ነው። እንግዲህ እድሜና አብዮቱ ተገጣጠሙና እኔም የግርግሩ አካል ሆኜ ያረፍኩት። ሰልፍ ላይ ተካፍለህ አታውቅም? በአንድ ሰልፍ ላይ ተካፍዬ ሊሆን ይችላል። ሆኖም በማይመለከተኝ የዩኒቨርሲቲ ተማሪዎች ስብሰባዎች ላይ 2 3 ተገኝቻለሁ። በአራት ኪሎና በስድስት ኪሎ። በህይወቴ ደስ የሚለኝ ነገር ቢኖር የዩኒቨርሲቲ ተማሪ መሆን ነበር። የሰው መጨረሻው ዩኒቨርሲቲ የገባ ነው ብዬ አምን ነበር። የልጅ ነገር የጅል ነገር። እሺ አሁን ወደ ዘመቻው መባቻ እንግባ። እንደምታውቀው የእድገት በህብረት የእውቀትና የሥራ ዘመቻ ከ60 ሺህ በላይ የሁለተኛ ደረጃ ትምህርት ቤትና የዩኒቨርሲቲ ተማሪዎችን እንዲሁም መምህራንን ወደ ገጠር የላከ ታላቅ ክስተት ነበር። የመጀመሪያው ሐሳብ ወታደሮችን ብቻ ለማዝመት ነበር። በኋላ ላይ ሐሳቡ ለምን እንደተቀየረ አላውቅም። የተማሪዎች ይዝመቱ ሐሳብን ያመነጨው አሁን የሚታወቅ አይመስለኝም። በሺህ የሚቆጠሩ ወታደሮችም በአዝማችነት በስንቅና ትጥቅ አቅራቢነት ከፍተኛ አስተዋጽኦ አድርገዋል። ለዘመቻ የተመረጡ ተማሪዎች ከአስረኛ ክፍል ጀምሮ ስለነበር እኔም በአስረኛ ክፍል ተማሪነቴ ልካተት ችያለሁ። ግን እኮ ዘመቻውን የሚቃወሙ ወገኖች ነበሩ። ልክ ነህ። ግን የተቃዋሚዎቹ ድምፅ እዚህ ግባ የሚባል አልነበረም። ተቃውሞ ያሰሙ የነበሩት ቀድመው የበሰሉ የፖለቲካ ልሂቃን፣ በአብዛኛው የዩኒቨርሲቲ ተማሪዎችና መምህራን እና በግልጽ የማይታወቁ የእቡዕ ቡድኖች ነበሩ። ደርግ ዘላለም ለመግዛት እንዳሰበ የነቁበት እነዚያ ወገኖች ናቸው። አብዛኛው ተማሪም ሆነ ህዝብ ልብ አላለውም። በዚያ ወቅት የያኔው ሻለቃ መንግስቱ ኃይለማርያም ከሌሎች የደርግ አባላት የበለጠ ተራማጅ ናቸው የሚል ወሬ በከፍተኛ ደረጃ ይናፈስ ነበር። በጃልሜዳ ተገኝተው እኛን ለመሸኘት ሲመጡ
መንጌ ቪቫ እየተባለ ነበር። የት ክፍለ ሀገር ነው የተመደብከው? የሽመልስ ሀብቴ ተማሪዎችና መምህራን የተመደብነው በባሌ ክፍለ ሀገር በተለያዩ ወረዳዎች ነበር። እኔ ጎሮ የሚባለው ወረዳ ደረሰኝ። እዛም የባሌ ክፍለ ሀገር የሁለተኛ ደረጃ ተማሪዎች ተቀላቀሉን። ከተማው ውስጥ ስንገባ በህዝብና በባለ ስልጣናት ከፍተኛ አቀባበል ተደረገልን። አንድ ግቢ ተዘጋጅቶልን ነበር። ተጨማሪም የቀርከሃ ቤቶች ተሰርተውልናል። የጎሮ ከተማ በስም ከተማ ብትባልም በወቅቱ የነበሩት ቆርቆሮ ቤቶች ከአስር አይበልጡም ነበር። የአስተዳደሩ ጽህፈት ቤት፣ አንድ ጤና ጣቢያ፣ አንድ የአንደኛ ደረጃ ትምህርት ቤትና ፖሊስ ጣቢያ ብቻ የነበሩ ይመስለኛል። ለወራት ቦዝነን ነበር ስራ የጀመርነው። ዋነኛው ስራችን የመሬት አዋጁን በተግባር መተርጎም ነበር። የገበሬ ማህበራት ማቋቋምና የመሬት ድልድል ማድረግ ቁልፍ ተልእኳችን ነበር። ብዙ ኪሎ ሜትር በእግራችን እየተጓዝን አዋጁን በስራ ላይ ያውለናል። እኛ መሰረተ ትምህርት በስፋት እናስተምር ነበር። ፋታም አልነበረንም። የእናንተ በጣም ይለያል ማለት ነው? እኛም ጋር ሙከራ ተደርጓል። ሆኖም የተጠናከረ ስላልነበር የጥቂት ልጆች ስራ ነበር። እነሱም በአግባቡ የሰሩት አይመስለኝም። ለማንኛውም የገበሬ ማህበራት ከተቋቋሙ በኋላ ትርፍ ጊዜ እያገኘን ሄድ ከምንሰራበት የማንሰራበት ቀኖች እየበዙ መጡ። ገበሬዎች ዘመናዊ አስተሳሰብ እንዲኖራቸው ማድረግ የሚቻልበት መለስተኛ እቅድ ቢነደፍ ኖሮ ትልቅ አስተዋጽኦ ማድረግ እንችል ነበር። መጽሐፍ የምናገኝበት ምንም መንገድ አልነበረም። ሁሉም በጀት የሚያስፈልጋቸው ነገሮች አልነበሩም። የጎደለን መነሳሳት ብቻ ነበር። ለዚህ ስራ ፈትነት በዋነኛነት ተጠያቂዎቹ እኛ ተማሪዎች ብንሆንም የአዝማቾቹ ደካማነትም ነበር። ከአዝማቾች ጋር ትግባቡ ነበር? እኛ ጋር ትልቅ ችግር ነበር። ብዙ ችግሮች ነበሩ። አንድ የመቶ አለቃና አንድ ሲቪል መምህር ነበሩ። በጸባይ ደረጃ ሁለቱም ጥሩ ሰዎች ናቸው። ንቁዎች ግን አልነበሩም። የቀን ተቀን ኃላፊነታቸውን ከመወጣት ውጭ ምንም መስራት አይፈልጉም። መመሪያ መመሪያ ነው የሚል እምነት ነበራቸው። ስለዚህ በመመሪያቸው መሰረት መስራት ያለባችሁ ይህን ነው፣ ከዚህ ውልፊት የለም ይሉን ነበር። ይሄ በመመሪያው መሰረት የሚል ነገር የራሱ የሆነ ጠንካራ ጎኖች ቢኖሩትም የሰው ልጅ የህሊና ሚዛን ካልታከለበት አደንዛዥ ነው። በመመሪያው መሰረት ገበሬ ማህበራት ከተቋቋሙ በኋላ በመመሪያው መሰረት ቁጫል ስራ ስናጣ ማና የሚባለው ልብስ የምናጥብበት ወንዝ ዳር ሄደን እንውላለን፣ ወይም ፍራንክ አለን ጠላ ቤት እንሄዳለን። ብዙ ፎቶ ነበረኝ፣ የትን ጠጠፉ አላውቅም። እነዚህ ናቸው የቀሩት ብሎ ወደ አራት የሚሆኑ ጥቁርና ነጭ ፎቶግራፎች ከፎቶ መያዣ ውስጥ አውጥቶ ሰጠኝ። ካንዱ በስተቀር ሁሉም ፎቶግራፍ ጀርባ ላይ የሱን ጨምሮ ስሞች ተጽፈዋል። ጆርጅ በኃይሉ፣ ግርማ ለማየው፣ በዛብህ ወርቁ፣ ብርቱካን ተገኝ፣ አጥናፍ ሰገድ፣ ኤልሳቤት ገብረ ማርያም፣ ሰለሞን ታፈሰ ወይም ብርሃኑ ደሳለኝ፣ አቶ ሽመልስ ደረሰ፣ በጎሮ ከተማ መምህር የነበረ የሚል ስሞች ተጽፎበታል። ያንን ስራ የፈታ ጭንቅላት ይዘን በነበረበት ወቅት ነበር ድንገት ሶስት የዩኒቨርሲቲ ተማሪዎች በቅጣት ከሌላ ክፍለ ሀገር ተቀይረው እኛ ጋር ተመድበው የመጡት። ሶስቱም እኔ ነኝ ያሉ ሪቦ አብዮተኞች ነበሩ። በጥቂት ቀናት ውስጥ ንቁ የነበርነውን ዘማቾች እየመረጡ ቀረቡን። ስራ የፈታ ጭንቅላታችንን በአዲስ መረጃ ሞሉት። የተለያዩ ክፍለ ሀገር ውስጥ ያሉ ዘማቾች ምን ምን እየሰሩ እንደሆነ ነገሩን። ያን ስንሰማ ያልተቀበርን ሙታን መሆናችንን
ተረዳን። ቀስ በቀስ ከተናንሽ የቡድን ውይይት ሁሉንም ዘማሽ ተማሪ ያካተተ ስብሰባ ማካሄድ ጀመርን። ይህ ነጻ ስብሰባችን በአዝማቾቻችን አልተወደደም። በዚህ የተነሳ ቅሬታዎች እየጎሉ መጡ። ደርግን ተቃወሙ ነበር እንዴ? ከመነሻው መንግስትን የሚቃወም አጀንዳ አልነበረንም። አዝማቾቻችን ግን እዚህ የመጣችሁት በፈለጋችሁት ጉዳይ ነጋጠባ ለመሰብሰብ አይደለም፣ እኛ ሳናውቀው መሰብሰብ አትችሉም ነበር የሚሉን። ቅራኔውን ለማርገብ በስራ ሰዓት ሳይሆን ማታ ማታ መሰብሰብ ጀመርን። ተቀባይነት ስናጣ የሚስጥር ኮሚቴ ማቋቋም፣ በጎረቤት ወረዳ ከዘመቱት ዘማቾች ጋር ግንኙነት መሰረት፣ የኛ ጥያቄ እነሱ የነሱ ጥያቄ ደግሞ የኛ ጥያቄ እንዲሆን ለማድረግ ሞከር። በተለይ ሮቢትና ጊኒር ከተማ ከሚገኙት ዘማቾች ጋር ያደረግነው ግንኙነት የተሳካ ነበር። አንድ ጊዜ ሮቢት ተወክዬ መሄዴ ትዝ ይለኛል። ከኃላፊዎቻችን ጋር የነበረንን ቅራኔ ያልወደዱልን ከመሐከላችን ልጆች ነበሩ። እነዚህን ዘማቾች በሁለት መክፈል ይቻላል። ግማሾቹ ስብሰባ ላይ መገኘት የማይፈልጉ ሰላማዊ ኑሮን የሚመርጡ ሲሆኑ፣ ቀሪዎቹ ደግሞ ከአስር የማይበልጡ ይመስለኛል ከአዝማቾች ጋር ሙሉ በሙሉ የወገኑ ነበሩ። የመጀመሪያው ቡድን ውስጥ የአዲስ አበባና የባሌ ልጆች ወንዶችም ሴቶችም ሲገኙበት፣ አስተዳደሩን የወገኑት ግን በአጋጣሚ ሆኖ ሁሉም የባሌ ልጆች ብቻ ነበሩ። ምናልባት የአንድ ትምህርት ቤት ልጆች ሳይሆኑ አይቀሩም። አሁን ረስቸዋለሁ። እንዳሁኑ ከብሔር ወይም ቋንቋ ጋር የተያያዘ ግን በፍጹም አልነበረም። እነዚህን ልጆች ሳቦተርስ ነበር የምንላቸው። ሳቦተር ትርጉሙ ጠፍቶኛል። ከፈለክ የእንግሊዝኛ መዝገበ ቃላት ያውልህ ተመልከት። ተረባውን ትተህ ቀደዳህን ቀጥል። ከሳቦተሮች ጋር የከረረ ቅራኔ የገባ ነው ስብሰባ የምናካሂድበትን የጋራ የሆነውን የመኝታ ቤታችንን ሲከለክሉን ነው። በስራ ቀን ስለተከለከል ማታ ማታ ነበር የምንሰበሰበው። በጊዜ መተኛት ስለምንፈልግ በመኝታ ሰዓት እኛን እንቅልፍ ከለከላችሁ መሰብሰብ አትችሉም አሉን። ታዲያ ልክ አይደሉም እንዴ? እናንተ ከነ ስብሰባችሁ ገደል መግባት ትችላላችሁ። በጣም እንጂ ልጆቹ ልክ ነበሩ። ውሻ በቀደደው ሌባ ይገባል እንዲሉ አስተዳደሩ ይህን ቅራኔ ተጠቅሞ ዘማቹን ለመከፋፈል ተጠቀመበት። ህገወጥ ስብሰባችንን የሚያሰናክልበት ቀዳዳ አገኘ። ስብሰባችንም ቆመ። ሆድ ለሆድ እንደተቋሰልን አንድ ቀን ሁለት ልጆች በተራ ግጭት ተደባደቡ። አንዱ የአዲስ አበባ ልጅ ሲሆን ሌላው ደግሞ ከባሌ የዘመተ ልጅ ነበር። አጋጣሚ ሆኖ የአዲስ አበባው ልጅ ከብዙሃኑ ስብሰባ ወዳጅ ቡድን ውስጥ ሲሆን፣ የባሌው ልጅ ደግሞ በአጋጣሚ አስተዳደሩን ከሚደግፉት መሃል ነበር። ልጆቹ ሲደባደቡ አንድ ሌላ የባሌ ልጅ መሃል ገብቶ ይገላግላል። በግልግሉ መሃል የባሌው ልጅ የአዲስ አበባውን ልጅ በግላጭ አገኘዋል። ደህና አድርጎ በቡጢ ያቀምሰዋል። ይህን ጊዜ የአዲስ አበባው ልጅ ገላጋዩን አንተ ነህ ያስመታኸኝና በቴስታ ገላጋዩን በተራው ስለ ገላገልኩ ነው እንዴልና በዱላ ያሳድደዋል። መቼ በዚህ ያበቃል? ለሁለት ሆነው የአዲስ አበባውን ልጅ ያደባዩታል። ተራ የነበረው ግጭት የአዲስ አበባ ልጆችና የባሌ ልጆች ቅራኔ መሰለ። ግጭቱን ለማብረድ ቅድም የነገርኩ ሶስቱ የዩኒቨርሲቲ ተማሪዎች ከፍተኛ ሙከራ አደረጉ። ዘማቹን ለመከፋፈል የተደረገ ሴራ ነው፣ ይህን ሴራ እናክሽፈው በማለት በግልም በቡድንም ልጆች እያነጋገሩ የአቅማቸውን ሁሉ አደረጉ። የሚገርሙ ልጆች ናቸው ባክህ። በጣም እንጂ እንዴት የበሰሉ ልጆች መሰሉ። ይህ በእንዲህ እንዳለ አንድ ሌላ ስህተት በድጋሚ ተፈጸመ።
በቅጽል ስሙ ከባድ የምንለው ባካል የገዘፈ የአዲስ አበባ ልጅ ነበር። እሱም ለሁለቱ ነው የአዲስ አበባውን ልጅ የተደበደቡት ልጆች እንዴት ሁለት ሆናችሁ አንድ ሰው ተደበደባላችሁ ይያለ መግለጽ ይጀምራል። እነሱም ጥፋተኛ አለመሆናቸውን በመግለጽ ወቀሳውን ያጣጥሉበታል። አንዳንድ ሲሉ የማይሆን እንከሰላንቲያ ውስጥ ገቡ። ከባድ ጉልቤ ነው። ጉልቤ ደግሞ ብዙ ጭቅጭቅ አይወድም። ሁለቱንም ደበደባቸው። እነዚያ የፈረደባቸው 3 የዩኒቨርሲቲ ተማሪዎች እግር ላይ የመውደቅ ያህል ጥረት አድርገው ግጭቱን አበረዱ። አካላዊ ግጭቱም ቅራኔም በረገበበት ወቅት የወረዳው አስተዳደርና አዝማቾቻችን እኛን የስብሰባ ፍቅር የተጠናወተንን ከዚያ ወረዳ መንቀል ፈለጉ። ለበላይም ሁኔታውን በጣም አጋነው አመለከቱ። አንድ ከሰዓት በኋላ ሻለቃ ሌንጮ በኋላ የሆኒ ቤቶች ኃላፊ በርካታ ወታደሮች ይዘው በመምጣት ጣቢያችንን አስወረሩት። ከ30 በላይ የምንሆን ልጆች ተለይተን ፖሊስ ጣቢያ ወስደው አሰሩን። የታሰርነው የመሰብሰብ መብት አለን፣ ፖለቲካን ጨምሮ በፈለገው ርዕስ ዙሪያ መወያየት እንችላለን እንል የነበርነው ዘማቾች ብቻ ነበርን። ማታ ምርመራ ተጀመረ። በተቻላቸው መጠን የባሌና የአዲስ አበባ ልጆች ግጭት መንስኤ እኛን ለማድረግ በመስቀለኛ ጥያቄ አዋከቡን። ሆኖም አለ የተባለው ክፍፍል ውሸት ሆኖ ተገኘ። ሻለቃው ጉዳዩን ሲያጣሩ የግጭቱ መነሻም ሆነ ሂደት በፍጹም የተባለው አካባቢ ተኮር ክፍፍል እንዳልሆነ አረጋገጡ። ከዚህ ክስ ነጻ ስንሆን ሌላ ዙር ክስ ቀረበብን። ያለ ፈቃድ መሰብሰብ፣ ያዝማቹን ትዕዛዝ አለመቀበልና መቃወም የሚል ውንጀላ ነበር። ይህን ክስ መከላከል አልቻልንም። ክሱ እውነት ስለሆነ ብንዋሽም እውነቱ ሊደበቅ አልቻለም። ለምሳሌ እኔን ሻለቃው አፋጠው የያዙኝ ከአንዴም 2-3 በሊቀመንበርነት ስብሰባ መምራቴን ነበር። መጀመሪያ ልክድ ፈልጌ ነበር። የመራሁትን ስብሰባ ቀንና ሰዓቱን ከናጀንዳው ሲነግሩኝ ደነገጥኩ። ምንም ማድረግ ስላልቻልኩ አመንኩ። ሙሉ መረጃውን የሰጡት ከአስማቹ ጋር የወገኑት ሳቦታሮች ነበሩ። በሁለተኛው ቀን ውሳኔ ተሰጠ። በእኛ አንጻር ኢፍትሃዊ ነው። ከመንግስት አንጻር ስታየው መቀጣታችሁ ልክ ይመስለኛል። አይደለም እንዴ? ለማንኛውም ምን ቀጧችሁ? ሻለቃ ሊንጮን መሰልከኝ። አነጋገርህ ሁሉ እንደሳቸው ነው። ለምን እንቀጣለን? መሰብሰብ መብታችን ነው። የኃይልና የአመፅ ሥራ አላካሄድን፣ ንብረት አላወደም። እንዴት መቀጣት ነበረባችሁ ትላለህ? ለማንኛውም አንደኛ 3 የዩኒቨርሲቲ ተማሪዎች በአድማ መሪነት ተወንጅለው አዲስ አበባ ተላኩ። እግዚአብሔር ያሳይህ፣ ግጭቱን ለማብረድ ሙከራ ሲያደርጉ የነበሩትን ልጆች ነው ለከፍተኛ ቅጣት ያጫቸው። ከ30 በላይ የሆነውን ፖለቲከኞች ደግሞ ከባሌ ውጭ ወደ ሌላ ክፍለ ሀገር እንድንዛወር ተወሰነ። ሶስተኛ የመንግስትን መመሪያ ያልጣሱት 2 ቡድኖች ናቸው። ማለትም የመንግስት መመሪያ የሚያከብሩ ፖለቲካ የሚደብራቸው የአዲስ አበባም የባሌም ልጆች በአንድ በኩል፣ አስተዳደሩን የወገኑት በሌላ በኩል እዚያው እንዲቀሩ ተወሰነ። እነዚህ ያልካቸው 3 የዩኒቨርሲቲ ተማሪዎች ኢሃፓዎች ነበሩ። ኋላ ላይ አንዱ መሆኑን አውቄያለሁ። ሌሎቹም ሊሆኑ እንደሚችሉ መጠርጠር ትችላለህ። እናልህ እቃችንን ከሸፈን በወታደር ታጅበን በአውቶቡስ ተጓዝ። ገና ከተማዋን ሳንለቅ ሻለቃ ሌንጮንና አዝማቻችንን 100 አለቃን በመፈክር እያወገዝን ለወራት የሰራንባትንና የኖርንባትን የጎሮ ከተማ ለቀን ወጣን። የት ወረዳ ወይም ከተማ እንደተመደብን ስለማናውቅ በጉዟችን ላይ በተለይ ዘመቻ ጣቢያ ስናገኝ አካባቢውን የሚረብሽ መፈክር እናሰማለን። ከየት እንደመጣን፣ የተባረርንበትን እውነተኛ ምክንያት፣ ወደ አላወቅነው ክፍለ ሀገር ወይም ወረዳ እየወሰዱን እንደሆነ የሚገልጽ ወረቀት በመስኮት እንወረውርላችኋለን። እነሱም አይዟችሁ በርቱ ይሉናል። አውቶቡሱ አንድም ከተማ ላይ ሳይቆም እኛም መልእክታችንን ማስተላለፍ ሳናቆም ሲዳሞ ክፍለ ሀገር አቦስቶ ከተማ ገባን። ቀድመው ባዘጋጁልን ያቦስቶ ከተማ አንደኛ ደረጃ ትምህርት ቤት ውስጥ ማስገቡን። አቦስቶን አውቃታለሁ። እንዴት ነበር? በበኩሌ አቦስቶን በጣም ነበር የወደድኳት። ጎሮ በጣም ገላጣና ሞቃታማ ከተማ ነበረች። አቦስቶ ደግሞ በእጽዋት፣ በአትክልት፣ በቡናና በእንስሳት የተሞላች ናት። ጎሮን አልፈው የሚገኙ ከተሞች ከሁለት የማይበልጡ ስለሆኑ መኪናዎች እንኳ ብዙ አናይም ነበር። አቦስቶን አልፎ ግን ከይርጋለም ሌላ ዲላ፣ ክብረ መንግስትና ኒግሌ ቦረና ስለሚገኙ ቀንና ሌሊት መኪኖች አቦስቶን አልፈው ይጓዛሉ። ከአቦስቶ ብዙም ሳይርቅ የሚገኘው ፍልውሃ ለኛ የደስታ ምንጭ ነበር። አማጺ ዘማቾች ስለነበርን አቦስቶ ከተማ ውስጥ አንድ ላይ እንድንቀመጥ አልተፈለገም። ወደ ንዑስ ዘመቻ ጣቢያዎች በታተኑን። የፖለቲካ እንቅስቃሴያችንም አብሮ ከሰመ። እኔ የደረሰኝ ዊጮ በምትባል የገጠር መንደር ውስጥ ነበር። ለኔ የምድር ገነት ነበረች። ስርቻው ሁሉ በቡናና በእንሰት ተክል የተሞላ ነው። ገላጣ ቦታ የለም ማለት ይቻላል። አቤት ደስ ሲል! ነዋሪው ልክ እንደ ጎሮ ነዋሪዎች ደግነት የማያልቅበት ነው። የህዝቡ ተመሳሳይነት የሚገርም ነው። የጎሮ ህዝብ ሌማቱን ገልብጦ ይጋብዘናል፣ ጠላውን ያጠጣናል። የዊጮ ህዝብ ደግሞ ቆጮውን ይጋብዘናል፣ አሬራውንም ያጠጣናል። ዊጮ የተመደብነው 78 ብንሆን ነው። የሸዋ የምትባል አንድ ሴት ሰማች ብቻ ነበረች። ስለ ዊጮ ብዙ ባወራ ደስ ባለኝ፣ ነገር ስለሚበዛ ብትወኝ ጥሩ ነው። በዋነኝነት ምን ሰራችሁ? አላመጻችሁም? ስለበታተኑን ምንም አይነት አመጻ አላደረግንም። የከፋፍለህ ግዛን ጽንሰ ሐሳብ ለመጀመሪያ ጊዜ በተግባር ያየሁት ያኔ ነው። በተልኳችን መሰረት የገበሬ ማህበር ከማቋቋም በተጨማሪ መሰረተ ትምህርት ለማስተማር ሞክረናል። ጎሮ ከሰራነው የዘመቻ ተልኳችን በበለጠ ሰርተናል ብዬ አምናለሁ። ትርፍ ቤቶችን ለመንግስት ያደረገው አዋጅ በማስመልከት በአቦስቶ ከተማ አዋጁን በተግባር አውለናል። እንደ ገጠሩ ስራችን ግን የሚቀል አልነበረም። ውጥረት የነገሰበት ነበር። 3 ብር የሚከራይ ቤት ያለው ሰው ፈርመህ አስረክብ ሲባል አይቻለሁ። ቅስም የሚሰብር ትዕይንት ነበር። አንጀታቸውን አስረው የሰሩትን 3 ክፍል ቤት አላስረክብም ብለው ያንገራገሩ አንድ አዛውንትን ገጥመውናል። በኋላ ወታደር መጥቶ በግድ አስረከቡ። አቤት ሲያሳዝኑ! መሸፈት እንዳማራቸው ሳይሸፍቱ ቀሩ። ድሆችን መለየት ያልቻለ አዋጅ ያማከሩ ምሁራን ምን ያስቡ እንደነበር መገመት ያስቸግራል። በአጠቃላይ ግን አቦስቶ ከተማም ሆነ ገጠሯ ዊጮ ለኔ የምድር ገነት ነበሩ። ያለ ኮርቻ በሊጣ ፈረስ መጋለብ የተማርኩት እዛው ነው፣ መቀመጫዬ እስኪላጥ ድረስ። ከዚያ ዘመቻውን ጨረሳችሁ? አቦስቶ ብዙ አልቆየውም። በያጣጫው የሚናፈሰው ወሬ ክፉ ክፉ ብቻ ነበር። የዘማቾች ሞት፣ እስራትና ወደ የቤታቸው መመለስ የቀን ተቀን ዜና መሆን ሲጀምር ለአንዴና ለመጨረሻ ጊዜ ዘመቻ ትቼ ወደ አዱገነት ተመለስኩ። በጣም ቅርብ ከነበሩት ጓደኞቼ ጋር ተለያየው። ከጥቂት ወራት በኋላ ዘመቻውን ጥለው የሄዱ ምህረት ተደርጎላችኋል ተመለሱ የሚል አዋጅ ሲወጣም አልተመለስኩም። ለኔ በጣም የዘገየ አዋጅ ነበር። ቀደም ብዬ በኢሃፓ እቅፍ ውስጥ ገብቻለሁ። እሺ እንግዲህ ወደ ትልቁ ጉዳይ እንግባ። እንዴት ማርክሲስት እንደሆንክ ንገረኝ። አርቲቡርቲ የሆነውን ወሬ ግን አልፈልግም። ይሄ የተሰማችሁን አትናገሩ የሚል ትዕዛዝ ነው ፖለቲከኛ ያደረገኝ። አንተ የምትፈልገውን ብቻ እንድናገር ነው እንዴ የምትፈልገው?
ድርሳነ ማርክስ ዘሌኒን ከዘመቻ ተመልሼ የገባሁት እናቴ ቤት ነው። ስዘምትም እዛው እናቴ ጋር ኦሊምፒያ አካባቢ ነበርኩ። አሁን ኦሊምፒያና አካባቢው ተቀያይሯል አይደል? በጣም እንጂ። ከመስቀል አደባባይ ተነስተህ ወሎ ሰፈር ድረስ ከፍላሚንጎና ሸዋ ዳቦ ካለበት ህንጻ በስተቀር ትልቅ የምትለው ፎቅ አልነበረም። የኦሊምፒያ ሱቅና ቢሮ እዚያ ከመከፈቱ በፊት አካባቢው እስራኤል ጋራዥ ይባል ነበር። አንዳንዶቹም ደምረው ሱቅ ይሉታል። ኦሊምፒያ መታጠፊያ ላይ በግራና በቀኝ ቪላና አነስተኛ መኖሪያ ቤቶች ናቸው። በስተግራ ፍቅረ ሰላም የሚባል ቡና ቤት ነበር። አሁን ፈርሶ ፎቅ ተሰርቶበታል። ከኦሊምፒያ በስተቀኝ ወደ ቦሌ ማቅጣጫ ስትሄድ ባዶ ቦታና ተመሳሳይ መኖሪያ ቤቶች ናቸው። የአትሌት ምሩጽ ይፍጠር መኖሪያ ቤትም እዚያው ነበር። አሁን ደምበል ፎቅ የተሰራበት ደምረው ሱቅ የሚባል መደዳ የሸክላ ቤቶች ነበሩ። ሱቆች፣ ግሮሰሪ፣ ሻይ ቤትና ጠጅ ቤት ነበሩበት። የቤቶቹ ባለቤት ደምረው የሚባሉ ታዋቂ ሀብታም ሰው ነበሩ። እዚያ ሰፈር ነው ማርክሲስትም ኢሃፓም የሆንኩት። በ1966 እና 67 ሁሉም ኢትዮጵያዊ ፖለቲከኛ ነበር። ሁሉም መስማት ሳይፈልግ ስለ ፖለቲካ ይሰማል፣ መናገር ባይፈልግም ስለ ፖለቲካ ያወራል። እኔ ደግሞ ዘመቻ ላይ እያለሁ ብሶብኛል። ከመዘመቻ በፊት ጀምሬ ስራዬ ብዬ ባይሆንም በርካታ የሚበተኑ ወረቀቶችን አንብቤያለሁ። ዘመቻውን ጥዬ ከተመለስኩ በኋላ በመደበኛነት የህቡ ጽሑፎችን ለማግኘት ማነፍነፍ ጀመርኩ። ጎሮ እያለን ከነበሩት የዩኒቨርሲቲ ተማሪዎች መካከል አንዱን አገኘው ስለነበር የህቡ ወረቀቶችን ይሰጠኝ ነበር። ሌላው የተመሳሳይ ጽሑፎች ምንጬ ይህተ የሚባል የሰፈሬ ልጅ ነው። ቀዳሚ ከነበሩት በሳል የዩኒቨርሲቲ ተማሪዎች አንዱ ነበር። በኋላም ጎምቱ ያባ ነበር። ብዙም ሳልቆይ ከአምስት ልጆች ጋር አንድ የጥናት ክበብ መሰረት። እንዴት ተገናኛችሁ? ሰብሳቢው ማን ነበር? እንዴት እንደ ተሰባሰብን ትዝ አይለኝም። ሆኖም ቀደም ብዬ የማውቀው ፈለቀ የሚባል ልጅ ይመስለኛል ይጋበዘኝ። ፈለቀ ለ15 ቀናት አብሮን ቆይቶ ተለየን። ከዚያ ጊዜ በኋላ አግኝቼው አላውቅም። እሱ ከሄደ በኋላ ሁለት የሁለተኛ ደረጃና ሁለት የዩኒቨርሲቲ ተማሪዎች ሆነን ጥናቱን ተያያዝነው። ጥናቱን የምናካሂደው በሀጎስ ቤት ነበር። የአሁኑ ኃይለ ገብረስላሴ ጎዳና ውሃ ልማት ከመድረሳችን በፊት አሁን ካፒታል ሆቴል በተሰራበት ገባ ብሎ የሚገኝ ሰፈር ነው። ሀጎስ የራሱ መኝታ ክፍል ስለነበረው ያለምንም ችግር ጥናታችንን አካሂደናል። ምን ላይ ነበር የምትወያዩት? ማርክሲዝም ሌኒኒዝምን ማጥናት ነው። ዋነኛ ርዕሶቹ የህብረተሰብ እድገት፣ ከጥንታዊ የጋርዮች ስርዓት እስከ ሶሻሊዝም ኮሚኒዝም፣ ዲያሌክቲክስ፣ ማቴሪያሊዝም፣ አይዲያሊዝም፣ የቻይና አብዮት፣ የፈረንሳይ አብዮት፣ ኢምፔሪያሊዝምና ቅኝ ግዛት፣ የጸረ ቅኝ ግዛት ትግል፣ አዲሱ ዴሞክራሲያዊ አብዮት፣ የኮሚኒስት ፓርቲ አስፈላጊነት የሚሉ ርዕሶች ዙሪያ ይመስለኛል። በሳምንት 4 ቀን አንድ ቀን እየዘለን ለሶስት ወራት አካባቢ አጠናን። አንድ ቀን የምንዘለው ለሚቀጥለው ቀን በብቃት ተዘጋጅተን ለመምጣትና የግል ጉዳያችንን ለማከናወን ጊዜ ለማግኘት ነበር። ያለ ማጋነን በትርፍ ጊዜ ከቤት ሳልወጣ ከተወያየንበት ርዕስ ጋር ተያያዥ የሆኑ መጻሕፍትና ወረቀቶች ሳነብ ነበር የምውለው። ጥናቱን ያካሄድነው በፍጹም ትኩረትና ፍቅር ነበር። ሁላችንም ይብዛም ይነስም የማንበብና የመወያየት ልምድ ስለነበረን ግጥምጥሞሹ የሚገርም ነበር። ዘመቻ ላይ እያለሁ የተወሰኑ ስብሰባዎችን እመራ ስለነበር ለረጅም ሰዓት የመወያየት ችግር አልነበረብኝም። እኔና አጎስ የአስረኛ ክፍል ተማሪዎች ነን። ከሁለቱ የዩኒቨርሲቲ ተማሪዎች ባላነሰ ያነበብነውን የመረዳትና ተራችን ሲደርስ የተዘጋጀንበትን የማስረዳት ሙሉ አቅም ግን ነበረን። በእርግጥ በዲያሌክቲክስ
ማቴሪያሊዝምና አይዲያሊዝም ጽንሰ ሐሳብ ላይ የእንግሊዝኛውን ትንታኔ ለመረዳት ትልቅ ፈተና ሆኖብን ነበር። በእነዚህ ከባድ ርዕሶች ላይ ዝግጅት አድርገው ለውይይት ያቀረቡት ሁለቱ የዩኒቨርሲቲ ተማሪዎች ነበሩ። የጥናቱ መጠናቀቂያ የጊዜ ሰንጠረዥ ነበረው። ጥናቱን ስንጀምር ይህን ያህል ጊዜ እናጠናለን ብለን አልወሰንም። ያም ሆኖ ከሁለት ሶስተኛው ወር መጨረሻ ጥናታችን መጠናቀቁን ስምምነት ላይ ደረስ። ከዚያ ቀን በኋላ ቡድኑ መፍረሱን ለራሳችን አውጀን ተለያየን። በቃ ትለኛለህ እንዴ? ያፓ እንዴት እንደሆንኩ ንገረኛል አልክም? አዎ ብያለሁ። ታዲያ ምን በቃ ትለኛለህ? ለነፍሴ መሰለህ እንዴ ማርክሲዝምን ሳጠና የከረምኩት? ወይ እግዚአብሔር፣ በልሽ ይቀጥል። ምክንያት ፈልገህ ጨዋታችንን ልታቆም ነው አይደል? ያን ቀን ወደ ቤቴ በእግሬ በመጓዝ ላይ ያለው ሀጎስ ከኋላዬ ደርሶ ፈልጌ ነበር አለኝ ፈገግ እያለ። አንድ የፊት ጥርሱ ወላቃ ስለነበር እንደተለመደው አፉን በእጁ ሸፍኗል። ምስጢር ሊያጫውተኝ እንዳሰበ ገባኝ። ይህን የወታደሮች መንግስት በህዝባዊ መንግስት ለመተካት ያለው አማራጭ በድርጅት መታገል ነው። ለዚህም ሲባል የተመሰረተው ድርጅት ኢያፓ ነው። አሁን ያለህበት የንቃት ደረጃ አባል ለመሆን እንደሚያስችልህ ድርጅቱ አምኗል። ስለዚህ ፈቃደኛ ከሆንክ በኢያፓ የወጣት ክንፍ አባል ሆነህ ልትቀላቀለን ትችላለህ አይነት ንግግር በማድረግ ጥያቄ አቀረበልኝ። እንዴ እሱ ራሱ ኢያፓ ነበር ማለት ነው? እኛን ለመመልመል አስቦ ነው ሲያስጠናን የነበረው። አንዴ ኢያፓ ከሆንክ በኋላ ልጆች እየፈለክ ማስጠናት፣ ከዚያም መመልመል ዋናው ስራ ነው። ድርጅት ምን ሊመስል እንደሚችል ለማወቅ አእምሮዬ በብርሃን ፍጥነት መባዘን ጀመረ። ሆኖም ምንም የሚታይና የሚጨበጥ ስዕል ሊሰጠኝ አልቻለም። ጥያቄው ዱብዳ ነበር የሆነብኝ። ለምን ዱብዳ ሆነብህ? ለነፍሴ ነው እንዴ የማጠናው አላልከኝም? ባክህ ዝም በል። በመሃል በቃ ብለህ ጨዋታዬን ስታቋርጠኝ ተናድጄ ነው እንደዛ ያልኩ። ኢያፓ ሆናለሁ ብዬ በእውኔም በህልሜም አላሰብኩም። በእኔ እምነት የጥናት ክበቡ ዓላማ ታሪክን ለማወቅና ዕውቀትን ለማስፋት ነበር። ከጥንታዊ የጋርዮሽ ሥርዓተ ማኅበር እስከ ኮሙኒዝም ሥርዓት ድረስ ያጠና ነው ሌላ ሳይሆን ለእኔ ታሪክ ነበር። የቻይናና የፈረንሳይ አብዮቶችም እንዲሁ። ከታሪካዊ ፋይዳቸው ውጪ ሌላ የሰጠኝ ትርጉም አልነበረም። የዲያሌክቲካዊ ማቴሪያሊዝምና የአይዲያሊዝም ጽንሰ ሐሳቦችም ቢሆኑ በትምህርት ቤት እንደተማርኳቸው የተለያዩ የትምህርት አይነት የእውቀት ዘርፍ እንጂ ሌላ አልነበሩም። ከዚያስ ኢያፓ ሆንክ ማለት ነው ስለው አትቸኩል እስቲ አለኝ። ቃል በቃል ባላስታውሰውም ከሀጎስ ጋር እንዲህ የተባባልን ይመስለኛል። አንተ አባል ነህ አልኩት የጅል ጥያቄ። አዎ አለኝ እንደማፈር ብሎ። ምንድን ነው የምሰራው? ከአንተስ ጋር አብረን ነው የምንሰራው? ድርጅቱ የሚሰጥህ ኃላፊነት ይኖራል። በዋነኝነት ግን ሌሎች ልጆችን እያስጠናህ አባል ማድረግ ነው አለኝ። አራታችንም አንድ ላይ ነው የምንሰራው? ኖ፣ እነሱማ አባል አይደሉም። አንተም ብቻ ነው አባል እንድትሆን የምንፈልገው አለኝ። ይህች አነጋገር ዲሲፕሊን መሆኗ ኋላ ላይ ነው የገባኝ። ጥናት አስጠንተህ ስትጨርስ ሁሉም ልጆች ባሉበት በጅምላ አታቆርባቸውም። ለየብቻ ነጥረህ ነው ፈቃደኝነታቸውን የምትጠይቀው። ለነገሩ ፖለቲካ የሚፈልገውንና የማይፈልገውን ጥናት በመደረግ ላይ ነው የሚታወቀው። ስለዚህ ጥናቱን ያጠና ሁሉ ይመለመላል ማለት አይደለም። ለማንኛውም ጥናት በቡድን ሲሆን፣ ምልመላ ግን በግል ነው። አሰራሩ በመጠኑም ቢሆን ግልጽ ስለሆነልኝ በለሆሳስ ድምፅ እሺ አልኩት። ከዚያ አስጠነቀቀኝ። የምን ማስተንከቂያ ነው? ምን ብሎ አስተነከከ? ልብ አድርግ፣ አባል መሆንህን ለማንም ለወንድምህም ለእህትህም በጣም ለምትቀርበውን ጓደኛ እንኳን በፍጹም መናገር የለብህም። አይለኝ መሰለህ? ከኔ መልስ ሳይጠብቅ ከሶስት ቀን በኋላ ተመልሼ እንድመጣና ከሌላ ባል ጋር እንደሚያገናኘኝ ነግሮኝ ተለያየን። ወደ ቤቴ የሄድኩት እጄን ወደ ኋላዬ አድርጌ በጣም በቀስታ እየተራመድኩ ነበር። ለማንም የማልናገረው ምስጢር በሕይወቴ አጋጥሞኝ አያውቅም። ሸክሙ ከብዶኝ መሰለኝ እግሬን እየጎተትኩ ሄድኩት። ቀስ እያልኩ ብጓዝም ሰፈሬ ቀረበኝ። የምስጢሩ ክብደት አልቀል ስላለኝ እሱን ተሸክሜ እቤቴ መግባት አልፈለግኩም። በባምቢስ በኩል ቤቴ በጣም ቅርብ ነው። መንገዱ እንዲረዝምልኝ ወደ መስቀል አደባባይ አመራው። ምን ያህል ትቀልዳለህ? ከፀሐይ በታች ላለ ፍጡር ለማንም ሰው እንዳትናገር እያለኝ እንዴት አልደነዝዝ? የዚያን ቀን ስሜቴና ሁኔታዬ በፍጹም አይረሳኝም። በአንድ በሆነ ተአምር ወይም ድግምት ከድሮ ማንነቴ በሮ ጠፍቶ ሌላ ሰብዕና የያዝኩ መሰለኝ። የወጣትነት ቆዳዬ እንደ እባብ ቆዳ ተገፎ የጎልማሳ አቋም የያዘ መሰለኝ። ቁጥር ስፍር የሌለው ጊዜ የተበላለስኩበት መስቀል አደባባይና የቦሌ መንገድ አዲስ ሆኑብኝ። አካባቢውን ለመጀመሪያ ጊዜ እንዳየ ሰው ጭንቅላቴን ካንዱ ወደ ሌላ አቅጣጫ በዝግታ መለስ ቀለስ እያደረኩ ጉዞዬን ቀጠልኩ። ድርጅቱ የሚሰጥህ ኃላፊነት ይኖራል። ልብ አድርግ፣ አባል መሆንህን ለማንም በፍጹም መናገር የለብህም ያለኝ የጓደኛዬ ማሳሰቢያዎች የጭነት ያህል ከብዶኛል። ወደ ቤቴ ስጓዝ ብዙ የሰፈሬን ሰዎች አግኝቻለሁ። ሁሉንም በተለየ ትህትና ሰላምታ እየሰጠው ነበር ማልፈው። የሰፈር ጓደኞቼን ሰርክ ድድ የምናሰጣበት ከድርሱ ቁጭ ብለው አገኘኋቸው። ባልተለመደ ሁኔታ ከሩቅ ሃይ ብያቸው ለማለፍ ስሞክር በተረባ ተረባረቡብኝ። ደሞ ምን ሆነሃል? አለኝ አንዱ ጓደኛዬ። ፍቅር ያዘህ እንዴ? አለኝ ሌላው ተራቢ። ያችን ነገር ወስደሃል እንዴ? አልፎ አልፎ የምንጠጣውን መጠጥ ሊያስታውሰኝ ፈልጎ ነው። ለመሳቅ ሞከርኩ። ምሳ በልቼ መጣሁ እርቦኛል ብያቸው እቤቴ ገባው። የተጫነኝን መርግ አላወቁልኝ። ከቀረበልኝ ምሳ ግማሹን እንኳ ሳልጨርስ አልጋዬ ላይ በሆዴ ተዘረጋሁ። በምሳ ሰዓት የተኛው የነቃሁት ከሰዓት በኋላ በጣም አርፍጄ ነው። በተለምዶ አሁንም ድረስ የቀን እንቅልፍ አላውቅም። ያን ዕለት ግን እንደዚያ አይነት ድብን ያለ እንቅልፍ ለምን እንደወሰደኝ አልገባኝም። ፊቴን ተጣጥቤ ወደ ድድ ማስጫችን ሱቅ ሄድኩ። ጓደኞቼ የሉም። ብፈልግ አገኛቸው ነበር። ሊሄዱ የሚችሉበትን ቦታ አውቃለሁ፣ ግን ብቻዬን መሆን ፈልጌ ነበር። ከቤታችን በታች ወዳለው ግማሽ ሜዳ ግማሽ ጫካ ወደ ሆነው ስፍራ ሄጄ ቁጭ አልኩ። የህቡዕ ድርጅት ምን እንደሚመስል፣ የሚሰጠኝ ኃላፊነት ምን እንደሆነ በአእምሮዬ ለመሳል ሞከርኩ። ምንም፣ ባዶ፣ ኦና። ለሁለት ቀን ያህል ከሰፈር ጓደኞች ጋር ብውልም መሸት ሲል እቤቴ እገባለሁ። ሲያስጠሩኝ የለም አስብላለሁ። ለነገሩ የማያውቁት ድርጅት ወይም የፖለቲካ ፓርቲ ውስጥ ዘው ብሎ መግባት ማስደንገጡ አይቀርም። ያው በቀጠሯችን መሰረት መሄድ ነበረብኝ። እንዲያውም የቀጠሮው ቀን አልደርስ ብሎ ቆየው። የዚያን ዕለት የነቃሁት በጠዋት ነው። ለሁለት ቀን የነበረኝ ስሜት ጠፍቷል። በምትኩ አዲሱን የድርጅቱን አባል መተዋወቅና ኃላፊነትን የማወቅ ጉጉት ነበር ያደረብኝ። ሰዓቱ ከመድረሱ በፊት ምሳዬን በልቼ ወደ ውሃ ልማት ገሰገስኩ። ጓደኛዬ መኝታ ቤት ውስጥ ቁጭ ብሎ ወረቀት ያገላብጣል። የተለመደውን የእጅ ሰላምታ እንኳ ሳልሰጠው ራቅ ብዬ አልጋው ጫፍ ላይ ተቀመጥኩ። በመሐከላችን ትልቅ የሚስጥር መጋረጃ የተዘረጋ መሰለኝ። መከባበር አይሉት መፈራራት የድሮ የጓደኝነት ስሜት እንደጎም ተበትኗል። መቀላለድ የለ፣ መተራረብ የለ። ሌላ ጨዋታ ሳንጨዋወት ወደ ቁም ነገር ገባን። ነገ ጧት 4 ኪሎ ዘውዲቱ ሆቴል መግቢያው ላይ አብረህ የምትሰራውን ሰው ታገኘዋለህ። የምታገኘው በኮድ ነው። በእጁ ሲጋራ ይዞ ታገኘዋለህ። ክብሪት ትፈልጋለህ ብለህ ጠይቀው። እሱ ደግሞ ሲጋራውን ኪሱ እየከተተ አላጨስም ይልሃል። በቃ ሰዓት መከበር አለበት። ከተሰጠህ ምልክት ውጭ ምንም ነገር አትሰራም፣ አትናገርም። ይህንኑ ጥያቄና መልስ የሚዘረዝር ትንሽ ቁራጭ ወረቀት ሰጠኝ። ደጋግሜ አነበብኩት። እሱን ቀድሜ ነው የማገኘው ስለው፣ ልክ 3 ሰዓት ከደረስክ እኩል ትደርሳላችሁ፣ እኩል ባትደርሱም አንዳችሁ ባንድ ወይም በሁለት ደቂቃ ልትቀድሙ ትችላላችሁ። ከአምስት ደቂቃ በላይ ግን መጠበቅ የለብህም። የኮዱን ወረቀት ደጋግመህ አንብብና ዛሬውኑ ቀድህ ጣለው። ጓደኛዬ በጣም ተኮሳትሯል። እንዲህ በቀላሉ የጓደኝነት ስሜት መንፈስና ድባብ መጥፋቱ ህልም እንጂ እውነት አልመስልህ አለኝ። ያልገባኝ ነገር ካለ በሚል ያየኛል። ትንሽ አመለጣሁና ለምን አንተ ራስህ አታስተዋውቀኝም አልኩት። አላውቀውም። ሰውየውን ካጣሁትስ ስለው፣ እንደማላጣው ካጣሁትም ተመልሼ እሱ ጋር እንድመጣ ነግሮኝ እንደ ተኮሳተረ ተለያየን። የማይተዋወቁ ለመምሰል ሲሸውዱ ነው? ሽውዳ ብሎ ነገር የለም። የማገኘው ልጅና ሀጎስ በጭራሽ አይተዋወቁም። የሀፓ መዋቅር ከታች ወደ ላይ ብዙ እርከን ያለው መዋቅር ነው። ዝርዝሩን ኋላ ላይ እነግርሃለሁ። ለማንኛውም ኮዱን ተቀብዬ ሄድኩ። ጥርሰ ወላቃው አጭሩ ሰውነተ ፈርጣማውና ጠይሙ ጓደኛዬ የት ይሆን ያለው? የሚገርመው ጓደኝነቴ የቆመው ከሱ ጋር ብቻ ሳይሆን ከሰፈር ጓደኞችም ጋር ሰፊ ጊዜ አብሬ መዋል አቆምኩ። ሰለሞንን፣ አበራን፣ ደመላሽን፣ ግርማን፣ አበበን፣ ሰይፈን ቀስ በቀስ እየራኳቸው መጣሁ። አንድ ጥያቄ ልጠይቅህ፣ ሀጎስ የትግራይ ልጅ ነበር ወይስ ኤርትራዊ? ያኔ እኮ ማወቅ አይቻልም። ለነገሩ አሁንስ ቢሆን እንዴት ትለያቸዋለህ? ቋንቋቸው አንድ፣ መልካቸው አንድ። ሻቢያ እኮ በድርቅና ነው ኢትዮጵያዊ አይደለንም ያለው። የሚገርሙ ጉዶች። አብሬ አልኖርም ይባላል እንጂ ኢትዮጵያ አይደለሁም ይባላል። ደግሞ ቤታችንን በጓሮ ዘግተውብን ቁልፉን ይዘው መሄዳቸው። በነገራችን ላይ አሁን የተናገርኩት ፖለቲካ ነው እንዴ? እንጃልህ፣ እንዲህ አይነት ነገር ውስጥ አትክተተኝ ብዬ ደጋግሜ ነግሬሃለሁ። የፈለግከውን መናገር ሳትችል እንደፈራህ አረጀህ። ምክር ሲጠይቁህ ደግሞ እንጃልህ ማለት ትወዳለህ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ዝግጅት ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።